የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰኔ 15 ተጠርጣሪዎች እና እሱን ተሳክቶ ድምጾች ለማፈን የተጠቀመበት ነው መንግስት የሚል ክሶች ይሰማል በተባለው ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበር።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ዝርዝሩን በለቱ አብይ ርዕስ ይዘናል።
ከ90 በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ ተሰባብራ በርካቶች ለጠና ረሃብና ውሃ ጥም መጋለጣቸውንና አንዳንዶችም ተስፋ በመቁረጥ ጭምር ራሳቸውን ከባህር ወርውረው ለህልፈት መዳረጋቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታወቀ። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሉን የዓለም ዜናዎች በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዲሞክራሲ እጦት ነው ሲል አረና ባወጣው መግለጫ ተናገረ። አጠር ያለ ዘገባ ይኖረናል። በአጥፍቶ ጠፊ ጥቃት የቆሰሉት የሶማሊያ ዋና ከተማ የሞቃዲሾ ከንቲባ ሕይወታቸው ማለፉን የሀገሪቱ ባለሥልጣናት አረጋግጠዋል። ሌሎችም ዜናዎች አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 25 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጅት ታየ ነን። ፕሮግራማችንን ንጉሡ ታምሬ ይመራል። የስርጭት መሐንዲሱ አልሳንቶስ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዲሞክራሲ እጦት ነው ሲል አረና ለሉዓላዊነትና ለዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ባወጣው መግለጫ ተናገረ። የአረና ስራ አስፈጻሚ ኮሚቴ ባለፈው ሐምሌ 13ና 14 ካካሄደው ስብሰባ በኋላ ባወጣው መግለጫ የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር የሚከትነውና ሊያቆሙ ይገባል ብለዋል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦች መብትን ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን ብሏል። ፓርቲው በስብሰባው ወቅታዊ ሀገራዊና ክልላዊ ጉዳዮችን መገምገሙን ጠቅሶ ሙሉጌታ አጽብሃ ከመቀሌ ተከታዩን ዘገባ ልኳል።
በኢትዮጵያ ካለፈው ዓመት ጀምሮ የፖለቲካ ምህዳር ለማስፋት እስረኞች መፍታት፣ የፖለቲካ ፓርቲዎች በነጻነት እንዲሰሩ መጋበዝና ሚዲያዎች ነጻ ሆነው እንዲሰሩ ጅማሮ ቢኖርም ሁሉንም ያሳተፈ ፍኖተ ካርታ ያለው ሂደት ባለመሆኑ ዘላቂ ሊሆን አልቻለም ብሏል መግለጫው። በተለይ ፓርቲው በሚንቀሳቀስበት ትግራይ ክልል ህዝባዊ ስብሰባዎች ለማካሄድ ከመቀለ ከተማ ውጭ መንገላታት እንደደረሰበት ይገልጻል። በክልሉ የሐሳብ ነጻነት እንዳይኖር ማደናቀፍ ቀፍ አለ ያለው መግለጫው የትግራይ ህዝብ የሚያስተማምን ልማት ማስመዝገብ፣ ሰላምና አንድነት እንዲኖረው የተለያዩ ሐሳቦች በነጻነት ማንሸራሸር ሲችል ነው ብሏል። የአረና ትግራይ መግለጫ እንደሚያመለክተው በክልሉ በቅርብ ጊዜያት እየታየ ያለው የመገንጠል አስተሳሰብ እንደሚቃወምና የትግራይ ህዝብ ጥቅም የሚረጋገጠው በኢትዮጵያ አንድነት ነው ብሎ እንደሚያምን ጠቅሷል። በሌላ በኩል የብሔር ብሔረሰቦች ህልውና የሚፈታተን የጨፍላቂነት አስተሳሰብ ሊገታ ይገባል ብሏል። ስምንት የአቋም ነጥቦች የያዘው የፓርቲው መግለጫ በኢትዮጵያ ያለው ችግር የተፈጠረው ሀገሪቱን እያስተዳደረ ያለው ፓርቲ ለብዙ ዘመናት የቆዩ የህዝብ ጥያቄዎች ባለመመለሱ ነው። አሁን ያሉ ችግሮች ለመፍታት ሁሉንም የሚመለከታቸው የህዝብ ተወካዮች የተሳተፉበት ፍኖተ ካርታ ተዘጋጅቶ ተግባራዊ ሲሆን ነው ብሏል መግለጫው። ፓርቲው በፕሮግራሙ ከሚመሳሰሉት ክልላዊ ፓርቲዎች ጋር ለመዋሃድ የጀመረው ስራ አጠናክሮ እንደሚቀጥል አስታውቋል። በመገናኛ ብዙሃንና ማህበራዊ መገናኛ የትግራይ ህዝብ ከሌሎች ህዝቦች ጋር ለማጋጨት የሚደረግ እንቅስቃሴዎችን እንደሚያወግዝ የገለጸው አረና በተለይ ለዘመናት አብረው የኖሩ የትግራይና የአማራ ህዝቦች ለማጋጨት እየተደረገ ያለው የኃይል እንቅስቃሴ መቆም አለበት ብሏል። ከአሁን በፊት የተፈጠረውን የዜጎች መፈናቀል በእርቅና መግባባት ሊፈታ ይገባል ብሏል መግለጫው። አረና በመግለጫው የመገንጠልና ሀገር የመበታተን ጉዳይ እንደዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ሊሂቃን ህዝቡን ወደ ባሰ ችግር የሚከተነውና ሊያቆሙ ይገባል ብሏል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን በማለት ገልጿል። አሁን በኢትዮጵያ የተፈጠረው ችግር የዲሞክራሲ እጦት ያመጣው በመሆኑ ለወደፊት ዲሞክራሲ እንዲጎለብት የብሔር ብሔረሰቦች የአንድነትን መብት የሚያከብር ማዕቀፍ ውስጥ እንታገላለን ብሏል መግለጫው። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ሙልጌታ ለዘገባው እናመሰግናለን። ባለፈው ሳምንት ረቡዕ ዕለት በጽፈት ቤታቸው ላይ በደረሰ ያጥፍቶ ጠፊ ጥቃት የቆሰሉት የሶማሊያ ዋና ከተማ የሞቃዲሾ ከንቲባ ህይወታቸው ማለፉን የአገሪቱ ባለስልጣናት አስታወቁ። ቢሮአቸው ላይ በደረሰው ጭካኔ የተመላበት አጥፍቶ ጠፊ ጥቃት በከባድ ሁኔታ ቆስሎ የነበሩት አብዱራህማን ኦማር ኦስማን ህይወታቸው ማለፉን አረጋግጠናል ሲሉ ምክትላቸው ኢብራሂም ኦማር ማህዳሌ ተናግረዋል። ካታር ዋና ከተማ ዱሃ ውስጥ በሆስፒታል ህክምና ላይ ሳሉ ያረፉት ከንቲባው ባለትዳርና የሰባት ልጆች አባት መሆናቸውም ተገልጧል። ጽንፈኛው እስላማዊ ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው ከጥቃቱ ቀደም ብሎ ከከንቲባው ጋር የተገናኙትን አሜሪካዊውን የተባበሩት መንግስታት ድርጅት የሶማሊያ ልዑክ እንደነበር አስታውቋል። በሌላ ዜና የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ የዩናይትድ ስቴትስ ዜግነታቸውን በይፋ መተዋቸው ተዘግቧል። ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ ፎርማጆ ይህን ያደረጉት ለፕሬዚዳንትነት መመረጣቸውን ተከትሎ አስፈላጊውን ህጋዊና የኢሚግሬሽን ሂደት በመጠናቀቁ እንደሆነም ጽህፈት ቤታቸው አስታውቋል። የሶማሊያ ህገ መንግስት የሁለትዮሽ ዜግነት ቢፈቅድም ፕሬዚዳንቱ በራሳቸው ውሳኔ ፓስፖርታቸውን እንደመለሱ ነው ጽህፈት ቤታቸው አክሎ ያስታወቀው። የ54 ዓመቱ ፕሬዚዳንት እንደ አውሮፓውያን ዘመን አቆጣጠር በ2021 በሚካሄደው ምርጫ ለሁለተኛ የስልጣን ዘመን እንደሚወዳደሩም ይጠበቃል።
ሩዋንዳ ከዲሞክራሲያዊት ኮንጎ ሪፑብሊክ ጋር የሚያዋስናትን ድንበር ዛሬ እንደዘጋች ተዘግቧል። የኮንጎ የጤና ጥበቃ ባለስልጣናት እስካሁን ከ 1800 በላይ ሰዎችን የገደለውን የኢቦላ ወረርሽኝ ለመቆጣጠር እየተሯሯጡ መሆናቸው ይታወቃል። እማኞች ለቪኦኤ እንደተናገሩት የሩዋንዳ ባለስልጣናት ከጊሲኒየ ከተማ ወደ ኮንጎዋ ጎማ የሚያቋርጡ በርካታ ሰዎችን ለብዙ ሰዓታት እየከለከሉ መልሰዋል። ይህ የሆነው ጎማ ውስጥ የኢቦላ ቫይረስ ከተከሰተ በኋላ ነው። እንዲያልፉ የተፈቀደላቸው ከሩዋንዳ ወደ ሀገራቸው የሚመለሱ የኮንጎ ሰዎች ብቻ እንደነበሩ ነው እማኞች የተናገሩት። የሩዋንዳ የጤና ጥበቃ ሚኒስቴር ግን ድንበሩ ፈጽሞ አልተዘጋም ሲል አስተባብሏል። ዛሬ ሰዎች በሁለቱም ከተሞች በኩል በድንበሩ እያለፉ እንደሆኑም ነው የገለጸው።
ፖርከ ሴካስ ሷ ሆስፒታሊዜ ኢሲ ሜም አ ጎማ
የሩዋንዳ የጤና ጥበቃ ሚኒስትር ናቸው። የሩዋንዳና የኮንጎ ወሰን አልተዘጋም፣ ምክንያቱም ቢዘጋ ኖሮ ባለስልጣናት ይህንኑ ይፋ ማድረግ ባላቃታቸው ነበር ሲሉን የተሰሙት። ያደረግነው ነገር ቢኖር አሉ፣ ዜጎችን በተቻላቸው መጠን ወደዚያ ከመጓዝ እንዲቆጠቡ ትምህርት መስጠት ነው። ሀገሮች ድንበሮቻቸውን እንዳይዘጉ ወይም ወደ ኮንጎ ዲሞክራሲያዊት ሪፑብሊክ የሚያልፉ ተጓዦችን እንዳይከለክሉ የዓለም የጤና ድርጅት ሲያሳስብ መቆየቱ የሚታወቅ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ከአንድ ዓመት በኋላ ለምታደርገው አጠቃላይ ምርጫዋ ለፕሬዚዳንትነት የፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዲሞክራቶች ክርክር ሁለተኛ ዙር ክርክር ምሽት በትላንትናው ምሽት ተካሂደዋል። ተከራካሪዎቹ በፓርቲው አባላትና በሕዝብ አስተያየትም እየመሩ መሆናቸው የሚነገርላቸውን ጆ ባይደንን ለመጣል በብርቱ ሲተቿቸው ቢስተዋልም የቀድሞ ምክትል ፕሬዚዳንት የትናንት አቀራረባቸው ከመጀመሪያው ዙር ጠንከር ያለ እንደነበር ታዛቢዎችና ተንታኞች እየተናገሩ ነው። አድማጮች፣ አሁን የደረሰን ሌላ ዜና አለ። ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለውን አቋም አልቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። መንግስታቸው የሰኔ 15ቱን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚሰነዘሩ ወቀሳዎችንም ድምጾች እንዲከፈቱ የወሰነው ራሱ መንግስት ነው በማለት አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወቅታዊ ጉዳዮች ላይ ሰጡት መግለጫ ቆየት ብለን እናቀርባለን።
አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ይጠናቀቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞ በአሃዱ ሬዲዮ 94.3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች የምናቀርበው ይኖራል። አሉላ፣
አሁን አንዱን ለቅምሻ እናሰማ።
And to be very blunt and to be very straightforward.
እንዳመጣልኝና በቀጥታ ለመናገር ያክል ይህንንም ያንንም በመውራት ወይንም በመቀላመድ ፕሬዚዳንት ትራምፕን ማሸነፍ አይቻልም።
So I think that you should really think about what you're saying but be reflective.
ስለሚናገሩት ነገር አበርትቶ ማሰብ ያለበት ይመስለኛል። አሜሪካውያን የጤና ጥበቃ አገልግሎት ማግኘት እንደሚፈልጉና ያንን አገልግሎት ለማግኘት ደግሞ የዋጋ አጥር መካከል ላይ እንዲቆም እንደማይሹ ልቦናውን ከፍተው መረዳት አለበት።
የመጀመሪያው የቀድሞ ምክትል ፕሬዝዳንት ጆ ባይደን ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የዩናይትድ ስቴትስ አንደራሴዎች ምክር ቤት አባል ካሜላ ሃሪስ ናቸው። ዩናይትድ ስቴትስ ከአንድ አመት በኋላ ለምታካሄደው አጠቃላይ ፕሬዝዳንታዊ ምርጫ የየፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዲሞክራቶች ከትላንቱ ሁለተኛ ዙር ሁለተኛ ምሽት ክርክር የተወሰደውን ድምፅ ነው የሰማችሁት። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ቀደም ብለን በዜናው መጨረሻ ያሰማነው ዘገባ ነው። አሁን ለውጡን የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስታቸው የሰኔ 15ቱን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚሰነዘሩ ወቀሳዎችንም ድምጾች እንዲከፈቱ የወሰነው ራሱ መንግስት ነው ሲሉ አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ወቅታዊ ጉዳዮች ላይ ያተኮረ ጋዜጣዊ መግለጫ ሰጥተዋል። እስክንድር ፍሬው ተከታትሎታል።
የጠቅላይ ሚኒስትር አብይ አህመድ የዛሬ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት፣ በመንግስታቸው ላይ ለሚሰነዘሩ ወቀሳዎችም ምላሽ የሰጡበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው የዛሬው ጋዜጣዊ መግለጫ። መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምጽ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል።
ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምጾች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው፣ ድምጾች እንዲከፈቱ የወሰነው መንግስት ነው፣ ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው፣ እስረኞች የፈታው መንግስት ነው፣ ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበር። ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እንብዛም የለም።
ለውጡን እየመራ ያለው አካል ከትናንት እስከ ዛሬ ያለው አቋም ተመሳሳይ መሆኑን መጠቆሙት
ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደ ኋላ ለመመለስና መንግስትን በዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም፣ ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለት ማክለዋል። ባጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል። የሚከተለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢሃድግ ያዘውን አቋም ማብራርተዋል ጠቅላይ ሚኒስትሩ። ከዚህ አንጻር የኢሃድግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስተውሰዋል። ምርጫውን የማራዘምና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ግን አመልክተዋል።
ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከመሄድ በወቅቱ ብናደርግ ይሻላል የሚል ሐሳብ ኢህአደግ በጥቅሉ የነበረው ሐሳብ ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአደግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን እየሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሐሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በመንገናኝበት መድረክ አጀንዳው ተይዞ ሐሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይቶች ብንወስን ፕሮሰሱን ያበላሽብናል። እንቁላል ሁለት ጊዜ ልደቷ ይባላል። አንድም ዶሮ አንድም እንቁላል ስትል አሊያም ጫጩቱ ሲጣል ምርጫ ሁለት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ይስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው፣ ነፃ፣ ዴሞክራሲያዊ ቢያንስ መራጩ ህዝብ የኔ ድምፅ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው የማይሞት ሰው የማይቆስል ከሆነ ምርጫው ስኬታማ ነው፣ ዲሞክራሲን ያመጣል። ነገር ግን ምርጫን ለማድረግ እንደ ደንብ እንደ ባህል ወስደን በየአምስት ዓመቱ እያደረግን ከዚያ በኋላ ግን ችግር የሚያጋጥም ከሆነ ጠቃሚ ስላልሆነ ውይይት ያስፈልጋል የሚል ሀሳብ ከመያዛችን ውጪ ምርጫ አይደረግም የሚል አቋም የለም። ምርጫ ለማድረግም የኢትዮጵያ ህዝብ ከወሰነ የሚሳነው ነገር አለ ብለን አንገምትም። ዋናው የህዝብ ውሳኔ ነው። ያስፈልጋል ላድርግ ብሎ ከወሰነ ህዝቡ ማድረግ ይችላል።
ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። ባጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን እየተመጣጠነ መሆኑን ገልጸዋል።
ከውስጥ መፈንቅለ መንግስቱን በሚመለከት በርካታ መረጃን ጥቆማ እየመጣ መንግስት አግሬሲቭሊ በዚህ ጉዳይ የተሳተፉትን ሰዎች ዳግም እንዳያስቡ የሚያደርግ እርምጃ አልወሰደም የሚል ኃይል እና ገምጋሚዎች አሉ። በሌላ መንገድ ደግሞ ጥቃት ወይም ማፈን አጋጠመ የሚሉ ሰዎች አሉ። በዚህ መፈንቅለ መንግስት ሙከራ በድምሩ በአዲስ አበባ እና በባህር ዳር 350 ሰው ገደማ ነው የያዝ ነው። በ24 ሰዓት ውስጥ ከ1200 በላይ ጥቆማ ደርሶናል። ከ1200 በላይ የተለያዩ ጥቆማዎች ደርሰውናል። መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን የያዝ ነው። እሱ ብቻ ግን አይደለም። ከያዝናቸው ከ120 ሰው ገደማ ፈተናል። አጣርተን ፈተናል። በቅርቡም ያ ይቀጥላል። የማፈን ፍላጎት የለንም። እንደዚህ አይነት ልምምድ እንዳይኖር የማስቆም ፍላጎት ነው ያለን።
በቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ሰዓረ መኮንን ግድያ ስለተጠረጠረው ጠባቂያቸው ሁኔታም ተጠይቀዋል ጠቅላይ ሚኒስትሩ።
የጀነራል ሰዓረን እና ጀነራል ገዛ ያበራን ገዳይ በሚመለከት ያለው መረጃ ምን ይመስላል ለተባለው ሁለቱን ጀነራሎች ጀነራል መኮንኖች የገደለው ወታደር ስለቆሰለ እስካሁን በሕክምና ላይ ይገኛል። የቆሰለው አንገቱ አካባቢ ስለሆነና መናገር ስለማይችል አዳዲስ ነገር እስኪሻለው አልተገኘም። በሕይወት አለ፣ ሕክምና የተደረገለት ነው። ምናልባት በደንብ ሲሻለው የበለጡ መረጃዎች ይገኛሉ። ግን በህይወት ያሉ ከዚህ ልጅ ጋር ግንኙነት የነበራቸው ሰዎች የተያዙ ሰዎች አሉ። ሌሎች በመስተር ስራ የሚሰማሩ የተያዙ ሰዎች አሉ። ከነሱ ያገኘነው መረጃ ለምሳሌ መፈንቅለ መንግስት አማራ ክልል ተካሄደ ሲባል እኔ ቴሌቪዥን ማየት ደስተኛለኝ ደውለ ተነግረኛለህ የተባለው ሰው እና ደውሎም የነገረው ሰው ተይዟል። ቀድሞ ፕሪፕላንድ ነው። ልክ አማራ ክልል መፈጸሙ ሲሰማ የቴሌቪዥን አክሰስ ያለው ሰው ጥበቃ ላይ ያለው ሰው ኢንፎርሜሽን እንዲሰጥ እሱ ደግሞ ተመሳሳይ እርምጃ እንዲወስድ በኋላም ያደረጋቸውን ገዳይ ለመምሰል ያደረጋቸው ሙከራዎች በሙሉ የተያዘው ሌላ ጓድ እና ለሌላ ሰው ግድያ የተዘጋጀው ሰው ቃሉን ሰጥቷል። ግድያው ሰፊን ሲባል ተጨማሪ ሰዎች እንዲገደሉ የተመደቡ ሰዎች ተነበሩ መረጃውም ስላለ ነው። ለዛ ነው አደገኛ ነገር ነው ስለተቀጨ ብቻ አቅላን እንመልከተው የሚል ነገር የተወሰደው። ወታደሩ ያለበት ሁኔታ ግን ያው ህክምናው ሲሻሻል የሚታይ ይሆናል። መረጃ ባይመለከት በጣም በርካታ መረጃዎች አሉ። በብዙ መንገድ ተባባሪ የሆኑ ሰዎች በውጭ ሀገር ያሉ፣ በሀገር ውስጥ ያሉ፣ በመንግስት ስራ ላይ ያሉ፣ በገንዘብ የሚያግዙ፣ በሚዲያ ቅስቀሳ የሚያግዙ፣ መሳሪያ መግዛት የሚያግዙ፣ በማሰልጠን የሚያግዙ፣ ቀድሞውም እንዲህ አይነት ነገር ሊፈጸም እንደሚችል በግርድፉ ሲናገሩ የነበሩ በጣም ሰፋፊ መረጃዎች አሉ። እነሱ መረጃዎች ለህግ በሚመች መንገድ ማስረጃ የማድረጉን ስራ ሙያተኞች የሚሰሩት ይሆናል። እኛ ግን ምንድነው ጉዳዩ የሚለውን ለማወቅ እንደ መንግስት የመረጃ እጥረት የለብንም። በቂ መረጃ ነው ያለን። እሱን እያየን እንደ ጥፋት ልኩ በህግ አግባብ ማስተካከያ እርምጃ የምንወስድበትን መንገድ እንከተላለን።
ጠቅላይ ሚኒስትር አብይ አህመድ ዛሬ በጽህፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድር ፍሬውን እናመሰግናለን። ወደ ተቀሩት ዘገባዎች ስናልፍ ከ90 በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ በመሰባበሯ ለጠና ረሃብና ውሃ ጥም መጋለጣቸውንና አንዳንዶችም ተስፋ በመቁረጥ ጭምር ራሳቸውን ወደ ባህሩ ወርውረው ለህልፈት መዳረጋቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ። ጽዮን ግርማ የድርጅቱን የየመን ቃል አቀባይ ኦሊቪያ ሄደንን አነጋግራ ተከታዩን ዘገባ አጠናቅራለች።
የተባበሩት መንግስታት የፍልሰተኞች ድርጅት IOM ቃል አቀባይ ኦሊቪያ ሄደን ከአደጋው የተረፉትን ስደተኞች ቃል ጠቅሰው ለአሜሪካ ድምጽ እንደተናገሩት ሙሉ በሙሉ ኢትዮጵያውያን የሆኑ 93 ፍልሰተኞች ተሳፍረውበት የነበረና ከእንጨትና ከወዳደቁ ቁሳቁሶች ተጠጋግኖ የተሰራ ጀልባ ከጅቡቲ ወደ የመን እየተጓዘ መሃል ላይ በመሰባበሩ ህገወጥ አዘዋዋሪዎቹ እዛው ጥሏቸው ሄደዋል። ፍልሰተኞቹም ለአንድ ሳምንት ያህል ህይወታቸውን ለማቆየት በውሃ ላይ በጭንቅ ቢጣጣሩም 15ቱ ረሃብና ጥሙ ያደረሰባቸውን ስቃይ መቋቋም ስላልቻሉ አብዛኞቹ ራሳቸውን ባህር ውስጥ እየወረወሩ ሞተዋል። ከትላንት በስቲያ ማክሰኞ የተረፉት ከአይኦኤም እርዳታ ሰራተኞች ጋር ተገናኝተው የደረሰውን አስረድተዋል። ኦሊቪያ ሄደን ይህንኑ የፍልሰተኞቹን ቃል ጠቅሰው ሁኔታውን ያስረዳሉ።
Djibouti towards Yemen, likely on their way to Saudi Arabia. The people on the boat were Ethiopian.
በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። በመካከሉ ጀልባዋ ተሰበረችና ለአደጋ ተጋለጡ። ለአንድ ሳምንት ያህልም ያለ ምግብና ውሃ በረሃብና በጥም በስቃይ በባህሩ ላይ አሳልፈዋል። ይህንን ስቃይ መቋቋም ያቃታቸው ተስፋ እየቆረጡ ራሳቸውን ወደ ውሃው እየወረወሩ ሞቱ። የተቀሩት ግን በአካባቢው አሳ አስጋሪዎች እርዳታ ተርፈው የመን ደረሱ። አንድ በጣም የተጎዳ ፍልሰተኛ ግን የመን ከደረሰ በኋላ የሕክምና እርዳታ ከማግኘቱ አስቀድሞ ሕይወቱ አልፏል።
የአይኦኤም የእርዳታና የሕክምና ቡድን በቦታው ሲደርስ ያገኘው 10ሩን እንደነበር የገለጹት ኦሊቪያ በጣም ተጎድተው የነበሩት 3 ወንዶችና 2 ሴቶች የሕክምና እርዳታ ተደርጎላቸዋል ብለዋል። ሌሎቹስ ብያቸው ነበር።
So some are still in health facilities receiving assistance from IOM and our partners.
የተወሰኑት የቤት ውስጥ እርዳታ በሚሰጥበት ቦታ ተቀምጠው ከIOM እና ከአጋዥ ድርጅቶች የምግብና የመኝታ ድጋፍ እየተደረገላቸው ነው። የተወሰኑት የሀገር ውስጥ ማህበረሰቦች እርዳታ እያደረጉላቸው እንደሆነ ሰምተናል። የት እንዳሉ ማወቅ ያልቻልናቸው ሌሎች ደግሞ አሉ። መረጃ ለማጠናቀር እንደሞከርነው ግን ወዲያውኑ ወደ ሳውዲ አረቢያ የሚያደርሳቸውን መንገድ ሳይቀጥሉ እንዳልቀረ ነው የሚጠረጠረው።
አስክሬናቸው የተገኘው እዛው ባህሩ አቅራቢያ ተቀብረዋል ብለውናል። ኦሊቪያ እንደሚሉት ምንም እንኳን የመን በጦርነት መታመስ ከጀመረች 4 ዓመታት ቢቆጠርም ከአፍሪካ ቀንድ በተለይም ደግሞ ከኢትዮጵያና ከሶማሊያ የሚፈልሱ ስደተኞች ጉዟቸውን አላቋረጡም። ካደጋ የተረፉትን ለምን በእንዲህ ያለ ዘግናኝ መንገድ ህይወታቸውን መስዋዕት አድርገው እንደሚጓዙ ስንጠይቃቸው ራሳቸውን ለመለወጥ ተስፋ እንዳላቸውና በመካከለኛው ምስራቅ አገራት ህይወታቸውን የመለወጥ እድል እንዳላቸው ይነግሩናል ካሉ በኋላ ግን ምክንያታቸው ምንም ይሁን ምንም ይህ አደገኛ ጉዞ የትኛውንም አይነት ምክንያት ቢቀርብበት ተቀባይነት አይኖረውም ይላሉ። ለስደተኞቹ ስቃይ ትልቁን ቦታ የሚይዘው ደግሞ ህገወጥ አዘዋዋሪዎች የሚሰሩት ህገወጥ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅት IOM ባለፈው ግንቦት ወር ባስተላለፈው የእስረኞችን የመፈታት ጥሪ በሳውዲ መራሽ ጦር ድጋፍ የሚሰጠው የየመን መንግስት በሚቆጣጠራቸው 2 እስር ቤቶች ውስጥ ከ2500 በላይ ኢትዮጵያውያን ስደተኞች በስቃይ ውስጥ እንዳሉ ይፋ አድርጎ ነበር። በዚያው እስር ቤት ውስጥ በአንድ ወር ብቻ በውሃ ወለድ በሽታ 14 ኢትዮጵያውያን ህይወታቸው ማለፉን በመግለጽ እስረኞቹ እንዲፈቱ ሲወተውት እንደነበር አይዘነጋም። የድርጅቱ የየመን ቃል አቀባይ ኦሊቪያም የመን በአሁኑ ሰዓት ዜጎቿ በጦርነትና በረሃብ የሚሰቃዩባት በመሆኗ እንኳን የሌላ ሀገር ስደተኞችን ተቀብላ ልታስተናግድ ቀርቶ የራሷ ዜጎችም ወደ ሌላ ሀገር እየተሰደዱ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ሲዳማ ያሻግረናል። በቅርቡ በሲዳማ ዞን በተለያዩ ቦታዎች በተፈጠሩ ግጭቶችና ሁከት ለደረሰው የህይወት መጥፋትና የንብረት መውደም ተጠያቂ የሚሆኑት ከኋላ ሆነው ይገፉ የነበሩ የውጭ ኃይሎች ናቸው ሲል የሲዳማ አርነት ንቅናቄ ሲአን መግለጫ አወጣ። አንዳንድ ከፍተኛ የመንግስት ባለስልጣናት በሚሰነዝሩት አስተያየትም የሲዳማ ህዝብ ቅር መሰኘቱን የድርጅቱ መሪ ተናግረዋል። መለስካቸው አምሃ በመግለጫው ይዘት ላይ የሲያንን የድርጅት ጉዳይ ኃላፊ ዶክተር አየለ አሊቶን በስልክ አነጋግሮ ተከታዩን አድርሶናል።
የሲዳማ የክልልነት ጥያቄ ተከትሎ ከ2 ሳምንታት በፊት በሲዳማ ዞን በተለያዩ ከተሞች የብዙ ሰው ህይወትን የቀጠፈና አያሌ ንብረት ያወደመ ሁከት ተቀስቅሶ ነበረ። ትላንትና ባወጣችሁት መግለጫ ላይ ሲያን በደረሰው ጉዳት ማዘኑን ለሟች ቤተሰቦችም እና ለሲዳማ ህዝብም መጽናናትን ተመኝቷል። ሲያን በዚህ መግለጫው ድርጊቱን በግልጽ አላወገዘም። ለምንድን ነው?
ድርጊቱን አውገዘናል። ይሄ ድርጊት የሲዳማን ህዝብ የሚወክል አይደለም። ይህን ስራ የሰሩ ከውጭ ያሉ ሰዎች የውጭ ኃይል አለ ብለናል። ሁለተኛ ደግሞ ይሄ ድርጊት ሲፈጸም የአካባቢው ባለስልጣናት ቀድሞ ማወቅ ነበረባቸው። መንግስትም እንደ መንግስት እንደዚህ አይነት ነገሮች ሲካሄዱ የህዝብን ጥያቄ ካልተመለሰ የሚሆነው ነገር ምንድን ነው ብሎ መጀመሪያ መጠንቀቅ አለበት የሚል አቋም ነው እኛ የያዝነው።
ይህም ብላችኋል። ይሁንና የክልልነት ጥያቄውን በኃይል ለማስፈጸም የተደረገውን እርምጃ በትክክልና ግልጽ በሆነ ቋንቋ መግለጫው ላይ እንደሚነበበው አይታይም። ለምንድን ነው ማለት ነው?
ምናልባት በእናንተ አስተያየት አልታየም ይሆናል እንጂ እኛ የምንፈልገው ምስተር ቦቢ በተሰጠው ስልጣን መሰረት በዚህ ቀን ጀምሬ አስጨርሳለሁ፣ እነዚህ ነገሮች ቀድማችሁ ጨርሱ ብሎ የጠየቃቸው ነገሮች አሉ። በዛም መሰረት ይፈጸም እንዲፈጸም ነው እኛ የምንፈልግ። ምንም አይነት ሁከት ብጥብጥ እንዲኖርም አንፈልግም። ምርጫ ቦርዱ በተሰጠው ስልጣን መሰረት በገባውም ቃል መሰረት መፈጸም አለበት የሚለውን ነው እኛ ያዝነው። ያን በመግለጫችን ላይም ጠቅሰናል።
ጥሩ እንግዲህ እናንተ ገልጸናል ነው የምትሉት። አዎ አይታየንም፣ ግን በሲአን እምነት የድርጊቱ ጠንሳሾች አቃጆችና ፈጻሚዎች እነማን ናቸው?
ሰዎች ያለ ኃይል አለ ብለናል። ሁለተኛ ደግሞ እነዚህን ነገሮች የፈጸሙ ከኋላ ሆነው ግፊት በሚሰጡት ኃይል እዚህ የሽማግሌውንም ምክር ባለመቀበል የፈጸሙ ወጣቶች ናቸው። የሚታዩትም እነሱ ናቸው። ከእነሱ ኋላ ሰው አለ ነው እያልን ያለ ነው።
መልካም። ሲያን እንደ አንድ የፖለቲካ ድርጅት ታዲያ እነዚህን ኃይሎች ለማስቆም ምን ያከናውናቸው ስራዎች ነበሩ?
አንደኛው እኛ እነዛን ወጣቶች በህጉና በህገ መንግስቱ መሰረት መሆን አለበት እንጂ በጉልበት መሆን የለበትም እያል በእኛ በኩል የሚንቀሳቀሱ ወይም የእኛን ወጣቶች እየመከርን ነው። የእኛን አባላት እየነገርን ነው። ይሄን እንኳን ማወቅ የሚቻለው እኛ በከፍተኛ ደረጃ በብዛት የእኛ ደጋፊዎች ያሉበት አካባቢዎች አሉ። ለምሳሌ በንሳ፣ ጭሪ ወረዳ፣ አሮሬሳ፣ ግርጃ የሚባሉ ዳኤላ ወረዳዎች፣ እነዚህ አንዳች ኮሽ ያለ ነገር የለም። ምክንያቱም እነዚህን አንደኛ ቀደም ብለን እኛ አዘጋጅተናል፣ ሁለተኛ ደግሞ እኛ አባላት በብዛት ያሉበት እነዚህ ሁኔታዎች በኃይል እንዳይፈጸሙ ሲከላከሉ ነበር። ምንም አይነት ሁኔታም አልተፈጸመም። የንብረት መጥፋትና የሰው ሞት ያለው ወደ አዋሳ ጠጋ ባሉ ወረዳዎች ላይ ነው። እኛ በደርግ ጊዜ ሲዋደቁ የነበሩ አርበኞች ያሉበት አንዳችም ነገር አልተፈጸመም። ይህ የሚያሳየው ምንድን ነው? እኛ ጠንካራ ይዞታ ያለን ቦታዎች በእኛ ምክር ጥበቃ አድርገው ምንም አይነት ጉዳት አልደረሰም። ምንም አይነት
በመግለጫችሁ በሲዳማ ሕዝብ ላይ በደል እንዲፈጸም ተግተው ይሰራሉ ያላችኋቸው ጥቂት የብሔሩ አባላት እነማን ናቸው? ማንነታቸው ከጥርጣሬ በላይ የተጋለጠ ነው ብላችኋል።
አንደኛ ወጣቶች እንቅስቃሴ በሚያደርጉበት ሰዓት የአካባቢው አስተዳደር አብሮ ሲንቀሳቀስ ነበር እና እንቅስቃሴ በሚያደርግበት ጊዜ እነዚህን ወጣቶች መቆጣጠር መቻል ነበረባቸው። ያን ያልተቆጣጠሩበት ከኋላ የድሮን ሁኔታ የሚፈልጉ ማለት ለውጡን ለመቀልበስ የሚፈልጉ ኃይላት እነዛ ናቸው። ኢህአዴግ አልፈረሰም። እነዚህ ኃይላት እዛ ውስጥ ተደብቆ አሉ። የነዛ እጅ አለበት ነው የምንለው በግልጽና በቀጥታ።
ለሲዳማ ክልል መመስረት ምርጫ ቦርድ ቅድመ ሁኔታ እንዳስቀመጠ መግለጫቸው ይናገራል። ቅድመ ሁኔታዎቹን በዝርዝር እስቲ ለአድማጮች ያስረዱን፣ የትኞቹ ናቸው?
ዋናው የሐዋሳ ጉዳይ ነው። የዛባ ምርጫ ቦርድ ያስቀመጠው እንዴት ነው መፋታቱ የሚከናወነው? 27 ዓመት ሙሉ ሐዋሳ ላይ ነው ደቡብ ተደራጅቶ ያለው። እንዴት ነው ያን ንብረት የሚከፋፈሉበት ሁኔታ? ሁለተኛ አካባቢውን ለቆ ሲሄድ እንዴት ነው ስዳማም የስዳማ ክልልን እነዚህ በሰላማዊ መንገድ ፍቺ ተካሂዶ በሚደረግበት ጊዜ ስዳማት ምንድን ነው የሚረዳው የሚለውም የሚታይ ይመስለኛል። እና ይሄ በግልጽ የተቀመጠ ነው በምርጫ ቦርድ።
ለመሆኑ ሲያን እነዚህ ቅድመ ሁኔታዎች ናቸው ብሎ የደረደራቸው ነገሮች ለተፈጠረው ሁከትን መንስኤ እንደሆኑ ያምናል?
ምርጫ ቦርድ ያስቀመጣቸው ነገሮች ለስዳማ ክልል ወይም ለሲያን ምንም ቅሬታ የለውም በሰላማዊ መንገድ ሲካሄድ ወይም ሲፈጸም። እኛ የምንጠራጠረው ምንድነው? ሐዋሳን የፌዴራል ከተማ እናደርጋለን፣ ሐዋሳን በጋራ ንገነባናት፣ ሐዋሳ የእኛ ናት የሚሉ ሰዎች አሉ። እነዚህ ጥያቄዎች እንዲነሱ እኛ አንፈልግም።
አዎ ገባኝ። ግን ይሄ ቅድመ ሁኔታ ነው ብላችሁ እናንተ ያላችሁት ለግጭቱ መንስኤ ሊሆን ይችላል ብላችሁ ታምናላችሁ ወይ ነው?
አንደኛ እኛ ይሄ ለግጭት መንስኤ ይሆናል ብለን አላመንም። መንስኤ የሆነው ለግጭት በጊዜ ምርጫ ቦርድ የተሰጠው ጊዜ በአመት ጊዜ ውስጥ በአንድ አመት ጊዜ ነው ጥያቄ የተጠየቀው። በዚህ ጊዜ ውስጥ መፈጸም ሲገባው በ11ኛው ሰዓት ላይ ነው እኔ ጊዜ አይበቃኝም ይህን ያህል ጊዜ ፈልጋለሁ ያለው እና ያ ነው መንስኤ የሆነውን።
ሲያን በአሁኑ ወቅት በሲዳማ ህዝብ ላይ የሚሰነዘሩ ጸያፍ አናገሮችና ጥቃቶች እንዳሉ ይናገራል። በዚህ በመግለጫው ላይ እንዲያውም ይህንን የሚፈጽሙ ከፍተኛ የሀገሪቱ መሪዎች እንደሆነ ጭምር ይናገራል። ስለዚህ እስቲ ዘርዘር አድርገው ለአድማጮች ያስረዱ ምን ማለቱ ነው መግለጫው እንዲህን ሲል?
ለአይደለም ጊዜ ጠቅላይ ሚኒስትራችን ዶክተር አብይ ፓርላማ ውስጥ እነዚህ ክልል እያሉ የሚሄዱ የደቡብ ህዝቦች በየቦታው ክልል የሚሆን ክልል የሚሆን የሚል ጥያቄዎች አሉ። እነዚህ ጥያቄዎች በህጉና በህገ መንግስት በኩል ካልሆነ እንደ ሶማሌ ነው የምትሆኑት የተባለ ቃል አለ እና እርምጃ ይመስላል። እንደ በፊቱ ነው የምንመልሰው። እንደ በፊቱ ሲባል እንግዲህ ሲዳማ የክልል ጥያቄ 94 ላይ ሰላማዊ በሆነ መንገድ ሲጠይቅ የተጨፈጨፈበት ጊዜ አለ። እንደ በፊቱ ማለት አሁንም እንጨፈጭፋለን ማለት ነው? እንደ ሶማሌ ትሆናላችሁ ማለት ምንድን ነው? እነዚህ ህዝባችንን ቅር ያሰኙ ቃላቶች ናቸው። እነዚህ ቃላቶች ተገቢ ያልሆኑና መካረም ያለባቸው ብለን የምናምን።
ከሁለት ሳምንታት በፊት በሲዳማ ዞን ለተፈጠረው ሁከትና ለደረሰው ጉዳት ተጠርጣሪ ናቸው የተባሉ ሰዎች በቁጥጥር ስር እየዋሉ እንደሆነ የመንግሥትና የግል መገናኛ ብዙሃን እየዘገቡ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ደሴ እናቀናለን። ደሴ ትናንትናና ዛሬ እንግዳዋን ልታስተናግድ ደፋ ቀና ስትል ነው የቆየችው። በኢትዮጵያ ጅቡቲና የአፍሪካ ህብረት የኢንዶኔዥያ አምባሳደር አልቡሲራ ባንሱርን ለማስተናገድ ደሴንና አንዲት የኢንዶኔዥያ ከተማን እህትማማች ከተሞች የማድረግ ውጥንን የሚጨምር መሆኑን የጠቀሰው የደሴው ዘጋቢያችን መስፍን አራጌ በአምባሳደሩ የተመራው የልዑካን ቡድን በትናንትናውና በዛሬው ዕለት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ማድረጉን አመልክቷል።
በከተማ አስተዳደሩና መቀመጫው ደሴ ላይ ባደረገው አይጠየፍ አስመጭና ላኪ አክሲዮን ማህበር ጥሪ የተገኙት አምባሳደር አልቡሲራ ባንሱር እንዳሉት ኢትዮጵያና ኢንዶኔዥያ በዘመናት ጉዞ እየተጠናከረ የመጣ የ58 ዓመታት ዲፕሎማሲያዊ ግንኙነት አላቸው።
Our relations even stronger comparing to the years ago.
የሁለትዮሽ ሀገራዊና ዲፕሎማሲያዊ ግንኙነት የጀመርነው እንደ አውሮፓውያን አቆጣጠር በ1961 ዓ.ም ነው። ከዚያ ወዲህ በሁለቱ ሀገራት መንግስታትና ህዝቦች መካከል እጅግ በጣም ድንቅ ትብብር መስርተናል። የአምባሳደሩ ጉብኝት ከሰሞናዊነት ባለፈ ጠንካራ መሰረት ላይ የታነጸ ሀገራዊና ከተማዊ ግንኙነት መፍጠርን እስከ ማለም ይሻገራል። የሁለቱን ሀገራት ህዝቦች ተጠቃሚ ለማድረግም በንግድና ኢንቨስትመንት ዘርፍ ላይ ትኩረት ሰጥተው እንደሚሰሩ አረጋግጠዋል። በደሴ ከተማና ኢንዶኔዥያ በሚገኙ ከተሞች መካከል የህትማማች ግንኙነት እንዲፈጠር ሰራለሁ። በኢንዶኔዥያውያን ዘንድ ተፈላጊ የሆኑ አቅሞች እዚህ አካባቢ እንዳሉ አረጋግጫለሁ። በሌላ በኩል በደሴ ከተማ ተፈላጊ የሆኑ አቅሞች ኢንዶኔዥያ ውስጥ እንዳሉም ተገንዝቤያለሁ። እነዚህን ማገናኘት ከስራዎች ውስጥ አንዱ ነው። ደሴና ወሎ አካባቢ ከፍተኛ የከርሰ ምድር ውሃ ክምችት ያለበት፣ ለእይታ ማራኪ፣ ለጤና በሚስማማ የአየር ንብረት የታቀፉ ግዙፍ ተራሮች የሚገኙበት በመሆኑ በኢንቨስትመንትና በቱሪዝም መስክ እንዲሰማሩ ሀሳብ ቀርቦላቸዋል። የአምባሳደሩን ይፋ የስራ ጉብኝትና ዲፕሎማሲያዊ ግንኙነት ታሪካዊ ሲሉ የጠሩት የከተማዋ ከንቲባ ዶክተር መለስ መኮንን ናቸው።
ትማማች ሪሌሽንሽፕን ለመፍጠር እሱን ተነጋግረናል። እሱም አንዱ ፕሮግራማችን ነው። ይሄ ብቻ ሳይሆን ከተማችን ላይ ያለው የኛው የሁላችንም የሆነ ዩኒቨርሲቲውም አለ። ዩኒቨርሲቲውም ውጭ ካሉ ሌሎች ሲስተር ዩኒቨርሲቲዎች ጋር ሪሌሽንሽፕ እንዲፈጥር እንፈልጋለን። እሱ እናደርጋለን። እንዲሁም ከተማችን ላይ ያሉ የተለያዩ የንግድ ማህበራት አሉ፣ ካምፓኒዎች አሉ። እነዚህ በሙሉ ከኢንዶኔዥያ ካሉ ተመሳሳይ ካምፓኒዎችና ከተመሳሳይ ማህበራት ጋር የልምድ ልውውጥ እንዲያደርጉና ተጋግዘው የተሻለ ስራ እንዲሰራ ለማድረግ ጥሩ ኦፖርቹኒቲ ነው ብለን እናስባለን።
የአይጠየፍ አስመጭና ላኪ አክሲዮን ማህበር ስራ አስኪያጅ አቶ አህመድ ሐሰን በበኩላቸው ከተማዋ ከኢንዶኔዥያ ከተሞች ጋር የምትመሰርተው ግንኙነት በአስመጭና ላኪዎች ላይ የሚስተዋለውን ክፍተት በመሙላት በሁለቱ ሀገራት መካከል ጠንካራ የባህል የንግድና ኢንቨስትመንት ግንኙነት እንዲፈጠር ያስችላል ብለዋል።
ደሴ አካባቢ ከጅቡቲ ወደብ ጋር ባለው ቅርበት ምክንያት ኮምቦልቻ ያለውን ደረቅ ወደብ ተጠቅመን እዚህ ያለውን ነገር ለመጠቀም የበለጠ እድል እንዳለ በማመላከት ጥሪ ያደረግንላቸው ጥሪያችንን አክብረው ተገኙ። አስመጭና ላኪነት ስራ ላይ ያለው ከፍተኛ ችግር ከምንዛሬ ጋር ተያይዞ ያለው ችግር ነው። ይህን ችግር ለማቃለል ደግሞ ኢምፖርት ወይም በማስገባት ብቻ አይደለም መስራት ያለብን፣ አክሲዮን ማህበራትም ከዚህ ያለንን ምርት ኤክስፖርት ለማድረግም መስራት መቻል አለብን። ይህንን ከሰራን የምናስወጣው ነገር ያጣነው የምንለውን ምንዛሬ ስለሚያስገኝልን እሱ ላይ መስራት መቻል አለብን። ስለዚህ አሁን እሳቸው ጋር የነበረን ግንኙነት ከዛ ያሉ ኩባንያዎች ኢትዮጵያ ውስጥ መጥተው መስራት እንደሚፈልጉ ምልክቶች እያየን ነው። የገቡም አሉ።
አምባሳደር አልቡሽ ራባንሱር ትኩረቱን መሰረተ ልማት ላይ ባደረገውና ከ20 ቀናት በኋላ በኢንዶኔዥያ የደሴት ከተማ ባሊ ላይ በሚካሄደው የኢንዶኔዥያ አፍሪካ የምክክር መድረክ በደሴ ከተማ ባለሀብቶች፣ የመንግስት አካላትና ምሁራን የተነሱትን ጉዳዮች እንደሚያቀርቡ በተለይ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አረጋግጠዋል። በትምህርቱ ዘርፍ ከባህር ዳርና ሀዋሳ ዩኒቨርሲቲዎች ጋር በጋራ እየሰሩ መሆናቸውን ያወሱት አምባሳደሩ ከወሎ ዩኒቨርሲቲ ጋርም ተመሳሳይ ግንኙነት ለመፍጠር ዝግጁ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ከደሴም ወደ ጉጂ እናልፋለን። በጉጂና አካባቢው ሰላም ይውረድ ብለን ብንማጸን የሚሰማን አጣን ሲሉ አባገዳ ጅሎ መንዶ ተናግረዋል። የመንግስት የጸጥታ ኃይሎችና በኦነግ ሰራዊት ስም ታጥቀው በአካባቢው የሚንቀሳቀሱ ቡድኖች መካከል በሚካሄድ ግጭት ነዋሪዎችን የበረታ ዋጋ እያስከፈለ ነው ይላሉ። የመንግስት የጸጥታ ኃይሎች አሁንም ጉዳት እያደረሱበት ነው ሲሉ አንዳንድ የምዕራብ ጉጂ ነዋሪዎችም ይናገራሉ ይለናል ገልሞ ዳዊት። የምዕራብ ጉጂ ዞን በበኩሉ ቤት ተቃጥሏል ከሚል ወሬ ውጪ ምንም ተጨባጭ መረጃ አልደረሰኝም፣ ነገር ግን የተባለውን ወሬ ትክክለኝነት እየመረመርኩ ነው ማለቱን ጠቅሶ ተከታዩ ልኮልናል።
በሁለቱ የጉጂ ዞኖች በመንግስት የጸጥታ ኃይሎችና በኦነግ ሰራዊት ስም በሚንቀሳቀሱ ኃይሎች መካከል ያለው ውዝግብ መፍትሄ እንዲያገኝ የጣር ነው ያለ ፍሬ ቀርተዋል ሲሉ አባገዳ ጅሎ መንዶ ተናገሩ። አባገዳ ጅሎ ሁለቱንም ወገኖች ግጭት እንዲያቆሙ ብንጠይቅ አልሰማ ብለውናል ብለዋል።
ዛሬም ትናንትም መኪና ይቃጠላል፣ ሰው እየሞተ ነው። እኛን አባከና የሚለን ሰው ጠፍቷል፣ አያዳምጡንም። የፖለቲካ ሰዎችም ኑ እንመካከር ብለን ስንጠራቸው አይሰሙንም። ሁሉም በየፊናው የራሱን የፖለቲካ ጉዳይ ብቻ ነው የሚያስበው።
በዚህ መሃል ግን የአካባቢው ህብረተሰብ ዋጋ እየከፈለ ነው ሲሉ ተናግረዋል። አባገዳ ጀለው መንግስት እንዲፈታ ብንጠይቅም ጉዳዩን በቸልተኝነት ትቶታል። አሁንም የምዕራብና የምስራቅ ጉጂ ነዋሪዎች የኦነግ ደጋፊዎች ናቸው በሚል የመንግስት የጸጥታ አስከባሪዎች ቤታቸውን እያቃጠሉባቸው ነው ሲሉ ተችተዋል። ባለፈው ቅዳሜ ሐምሌ 20 2011 ዓ.ም መልካ ሶዳ ሶዳ ገርማማ ቀበሌ ማህበር ቤቶች መቃጠላቸውን የቀበሌው ነዋሪ አቶ ደዋቆ ተናግረዋል።
የመንግስት ወታደሮች 150 ከብቶችን ነርተው ወስደዋል። ቤቶችም እየተቃጠሉ ነው። በመልካ ሶዳ ወረዳ ወደ 9 ቆርቆሮ ቤቶችና ሌሎች 8 ቤቶች ተቃጥለዋል። አቶ ታደሰ ጎዳና የሚባሉ የመልካ ሶዳ ወረዳ ነዋሪ ደግሞ ሆቴላቸው ተቃጥሏል።
አቶ አደን ቤታቸው ተቃጥሎ 7 ልጆቻቸው ሜዳ ላይ መቅረታቸውን አክለው ገልጸዋል። አቶ ጦና ጃርሶም የመልካ ሶዳ ወረዳ ሶዳ ገርማማ ቀበሌ ነዋሪ ናቸው። የመንግስት የጸጥታ አስከባሪዎች የኦነግ ደጋፊዎች ናቸው በማለት ትላንት ሰፈራቸው መጥቶ እንደነበር፣ የአካባቢው ነዋሪዎችም እርምጃ ይወስድብናል በሚል ፍራቻ ከቤት ሸሽተው ዱር እንደተሸሸጉ ተናግረዋል። አቶ አዲሱ ቡላላ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የወጣቶች ሊግ ቃል አቀባይ ናቸው። እሳቸውም በመንግስት የጸጥታ ኃይሎችና በአካባቢው ባሉ ታጣቂዎች መካከል የሚደረግ የተኩስ ልውውጥ ህብረተሰቡ ላይ ጫና መፍጠሩን ተናግረዋል። አቶ አዲሱ ነዋሪዎች በጸጥታ አስከባሪዎች ላይ የሚያሰሙት አቤቱታ እውነት መሆኑን ይናገራሉ።
አዎ፣ ይሄ በገሃድ እየሆነ ያለ ነገር ነው። የአካባቢው ህብረተሰብ እያየ እየተፈጸመ ያለ ነገር ነው። ለምሳሌ በቅርቡ በፍንጫ ከተማ የመከላከያ ኃይል በቀን ሰው ገድሎ ቤት አቃጥሏል። እንዲሁም በተለያየ ጊዜ በሐርቀሎ ሰው ገድሎ ቤት ያቃጠለው የመከላከያ ኃይል ነው። ማን በዚህ ምክንያት እንደተገደለ፣ የማን ቤት እንደተቃጠለ በቂ መረጃ አለን።
አቶ አዲሱ አክለው ውጊያ ቢያስፈልግ ከነዋሪዎች መኖሪያ አካባቢ ውጪ እንዲያደርጉት አሳስበዋል። የምዕራብ ጉጂ ዞን ምክትል አስተዳዳሪ አቶ አዶላ ይርቦዬ ሰሞኑን በመልካ ሶዳ ወረዳ ተከስተዋል ስለተባለው ግጭት መልስ ሰጥተዋል።
መረጃው በእርግጥ ደርሶናል። ተጣርቶ እንዲመጣ ትዕዛዝ ሰጥተናል። የዞን ጸጥታ ቢሮም የመንግሥት ጸጥታ ኃይልም በነዋሪ ላይ ጉዳት እንዳያደርስ አቅጣጫ ተቀምጧል። ቤት ተቃጥሏል የሚል ወሬ የደረሰን በአሉባልታ እንጂ ምንም የተጨበጠ ሪፖርት አልደረሰንም። ነገር ግን በዚህም ላይ ቢሆን እየሠራን ነን። በተለያየ ቦታ በተኩስ ልውውጡ እየተሳተፉ ያሉት ግለሰቦች ናቸው። ቤተሰቦች ላይ ግን እርምጃ እንዳይወሰድ ወይም ጉዳት እንዳይደርስ ለማድረግ እየጣርን ነን።
አቶ አዱላ ነዋሪዎች መከላከያን ቤት አቃጥሎ ንብረት አውድመውብናል ብለው ያቀረቡትና ቤቶታ በሙሉ አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። አድማጮች፣ በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ውድድር ወዲህ ወደ ዋሽንግተን ዲሲ እንመለስ። ዩናይትድ ስቴትስ ከአንድ አመት በኋላ ለምታካሄደው አጠቃላይ ምርጫዋ ለፕሬዝዳንትነት የፓርቲያቸውን ውክልና ለማግኘት እየተፎካከሩ ያሉት ዲሞክራቶች ክርክር ሁለተኛ ዙር ሁለተኛ ምሽት ትናንት ተካሂዷል። ተከራካሪዎቹ በፓርቲው አባላትና በሕዝብ አስተያየትም እየመሩ መሆናቸው የሚነገርላቸው ጆ ባይደንን ለመጣል በብርቱ ሲተቿቸው ቢስተዋልም የቀድሞ ምክትል ፕሬዚዳንትም የትናንት አቀራረባቸው ከመጀመሪያው ዙር ጠንከር ያለ እንደነበር ታዛቢዎችና ተንታኞች እየተናገሩ ነው። የክርክሩ ትኩረት በጤና አጠባበቅ አያያዝ፣ በኢሚግሬሽን፣ በአየር ንብረት ለውጥና በወንጀል ሕግጋት ፍትህ ላይ ሰፋ ያለ ጊዜ የሰጠ መሆኑን ጠቁሞ ሙሉ ዘገባው ደርሶናል። ሰለሞን አባቴ ያቀርበዋል።
የዩናይትድ ስቴትስ የቀድሞ ምክትል ፕሬዚደንት ጆ ባይደን መድረኩ መሃል ይገኛሉ። ከግራና ከቀኛቸው የተሰለፉት የሌሎቹ ዘጠኝ ተፎካካሪዎች ብዙ ጊዜ የጥቃት ኢላማም ነበሩ። ብዙዎቹ ንግግሮች፣ ሐሳቦች፣ ቃላት፣ የፖሊሲ ትችቶች ያንን አጠቃላዩን የዲሞክራት ሯጮች ሰልፍ በሕዝብ የተቀባይነት ድምፅ የሚመራ ዋልታ መደርመስ ይመስሉ ነበር። የትናንት ምሽቱ ክርክር ከመጀመሪያው ዙር በእጅጉ የተሻለ ትንቅንቅ የታየበትና የተጋጋለም ነበር። የቀድሞ ምክትል ፕሬዚደንት የጤና ጥበቃ አያያዝ፣ የኢሚግሬሽን፣ የአየር ንብረት ለውጥ፣ የወንጀል ፍትሕና የመሳሰሉት የዛሬ የአሜሪካውያን የልብ ትርታ መለኪያ የሆኑ ጉዳዮች የፖሊሲ ሐሳቦች እንደማይመቹና የማይተገበሩ ናቸው የሚሉት ተጋፊዎቻቸው በብዙ ሊበጣጥሷቸው ሞክረዋል። የካሊፎርኒያዋ ሴናተር ካማላ ሃሪስ ቀድሞም ቢሆን በዘር ጉዳይ ያነሱባቸው ወቀሳ የብርቱ ጡጫ ያህል እንዳንገዳገዳቸው የሚነገርባቸው ባይደን የትናንቱን የጤና ጥበቃ ፖሊሲያቸውን ትችት በዋዛና በልዝብተኛነት አላለፉትም።
እንዳመጣልኝና በቀጥታ ለመናገር ያክል ይህንንም ያንንም በማውራት ወይንም በመቀላመድ ፕሬዚዳንት ትራምፕን ማሸነፍ አይቻልም።
እናም ካማላ ሃሪስ ተቀበሏቸው።
ስለሚናገሩት ነገር አበርትቶ ማሰብ ያለቦት ይመስለኛል። አሜሪካውያን የጤና ጥበቃ አገልግሎት ማግኘት እንደሚፈልጉና ያንን አገልግሎት ለማግኘት ደግሞ የዋጋ አጥር መካከል ላይ እንዲቆም እንደማይሹ ልቦናውን ከፍተው መረዳት አለቦ።
ጆ ባይደን ፊት ለፊት የተጋፈጡት ከካሊፎርኒያዋ ባላንጣቸው ጋር ብቻ አልነበረም። እርሳቸው ምክትል ፕሬዚደንት ሆነው ባገለገሉበት የኦባማ አስተዳደር የካቢኔው ጸሐፊ የነበሩት ጁሊያን ካስትሮም የኢሚግሬሽን ጉዳይን አንስተው ሊፈታተኗቸው ሞክረዋል። የዩናይትድ ስቴትስን ድንበር ያለ ፈቃድ አቋርጦ መግባት ወንጀል የመሆኑ ነገር እንዲፋቅ ይፈልጋሉ ካስትሮ። ባይደን ግን በካስትሮ ሐሳብ አይስማሙም።
If you cross the border illegally, you should be able to be sent back. It's a crime.
ድንበሩን ከህግ ውጭ ካቋረጥክ እንድትመለስ መደረግ አለበት። ወንጀል ነው።
ጁሊያን ካስትሮ መለሱ።
First of all, Mr. Vice President, it looks like one of us has learned.
ከሁሉም በፊት ክቡር ምክትል ፕሬዚዳንት፣ ከሁለታችን አንዳችን ቀድሞ የደረሰብን እናውቃለን። አንዳችን ደግሞ የደረሰብን ወይንም የምናውቀው ነገር የለም።
የኒውዮርኳ ሴናተር ክሪስተን ጂሊብራንድ ደግሞ የጾታ ጉዳይ ይዘው ተነሱባቸው። እኛው ባይደን ላይ በአንድ ወቅት ሴቶች በሥራ ቦታ ላይ ሆኖ ከሚደርስባቸው ጋር በተያያዘ ተናግረው ነበር በተባለ ሐሳብ ቂም የቋጠሩባቸው ይመስላሉ።
Most women have to work to provide for their kids. Many women want to be working to provide for their communities to help people.
ብዙዎች ሴቶች ልጆቻቸውን ለማሳደግ ነው የሚሰሩት። ብዙዎች ሴቶች ደግሞ ለማህበረሰባቸው ጥቅም ይሰራሉ። አንድም በዚያ ዛሬ አምኑም ካለበለዚያ ምን ማለት ሆን እንደነበር ይናገሩ።
በሴቶች ጥያቄዎች ጉዳይ መሪ መሆናቸውን ደጋግመው የሚናገሩት ባይደን ለጂሊብራንድ ቀጥተኛ መልስ ሰጥተዋል።
I was deeply involved in making sure the equal pay amendments. I was deeply involved in all
this. የእኩል ክፍያ ማሻሻያ ድንጋጌዎች እንዲወጡ ብዙ ሰርቻለሁ። ጠልቄ ገብቼባቸዋለሁ። ወጪው የኛ ነው ወይንም ከፋዮቹ እኛ ነን የሚል ረቂቅ አዘጋጅቼ ሴቶች በየኮሌጁ የተሻለ አያያዝና ጥበቃ እንዲያገኙ ለማድረግ ሰርቻለሁ። እርሶ ከኔ ጋር ሲራኪዩዝ ዩኒቨርሲቲ አብረውኝ ሄደው ሴቶች እኩል እድል እንዲያገኙ የማድረግ ሐሳብ ድንቅና የድጋፍ ስሜትን የሚያሳይ መሆኑን ተናግረው ነበር። ከዚያው ዲክታዲያ አሁን እርሶ ለፕሬዝዳንትነት እወዳደራለሁ ብለው እዚህ ከመቆሙ ያለፈ ምን እንደተፈጠረ አላውቅም።
ዴሞክራቶቹ እርስ በርሳቸው መቧጨቅ ሲያቆሙና መሐላቸው በቆመው ምሰሶ ላይ ከመረባረባቸው መለስ ሲሉ ሁሉም በጋራ የሚረባረቡበት ሌላ ባላንጣ አላቸው። ፕሬዝዳንት ዶናልድ ትራምፕ
We've been consumed by a president who frankly doesn't give a damn.
ለናንተም ሆነ ለኔ ልጆች ደንታ በሌለው ፕሬዝዳንት እየተንገላታን እንገኛለን። ክብር ፕሬዝዳንት ልጆች መገኘት ያለባቸው የትምርት ቤት ክፍሎች ውስጥ እንጂ ማጎሪያ ውስጥ አይደለም።
የኮሎራዶ ሴናተር ማይክል ቤኔት በደቡብ ዩናይትድ ስቴትስ ድንበር ላይ ከወላጆቻቸው እየተነጠሉ በየማጎሪያው ታስረዋል ስለሚባሉ ሕፃናት ነው ወቀሳ የሚያሰሙት። ባይደንም ቢሆኑ በትራምፕ ላይ ከመውረድ ወደ ኋላ አላሉ። በተለይ በቅርቡ ፕሬዝዳንቱ በዘርና በብዝሃነት የአሜሪካ ጉዳይ የሰጧቸውን አነጋጋሪና ጨቃጫቂ የሆኑ አስተያየቶች አንስተዋል። በተለይ አራት ሴት የሕግ መምሪያውን አባላት እዚህ ካልተመቻችሁ ወደ የመጣችሁባቸው አገሮች ሂዱ ያሉትን ይመስላል የሚጠቅሱት።
So Mr. President, let's get something straight. We love it. We are not leaving it. We are here to stay and we're certainly not going to leave it to you.
ክቡር ፕሬዝዳንት አንድ ነገር በቀጥታ ልንገሮ እንወዳታለን አንተዋትም የትም አንሄድም በተለይ ደግሞ ለርሰው ተተናት የትም አንሄድም።
ዲሞክራቶቹ ከአንድ ወር በኋላ ለሶስተኛው ዙር ክርክር እንደገና ይገናኛሉ። ያኔ ግን እንዲህ 20 ሆነው አይሰለፉም። በእርግጠኛነት ብዙዎቹ መንገድ ቀሪ ናቸው።
አድማጮች በርከት ያሉ ዘገባዎችን ነበር የተከታተላችሁት። ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የጭነት ፉክክር ዘገባ ሰለሞን አባተና አመሰግናለሁ። ሌሎች በርከት ያሉ ዝግጅቶችም አሉን። ታዲያ ሙዚቃው የትግስት አስፋው ነው ወደ መጨረሻው ቅንብር የሚያሻግረን።
But I'm all alone, but I'm not alone.
ትግስት ፋንታሁንን ለዜማው እናመሰግናለን። አድማጮች፣ የመጨረሻው ዘገባ ወደ ድሬዳዋ የሚወስድን ይሆናል። የድሬዳዋ ፖሊስ ስልጠናን ይመለከታል። አዲስ ቸኮል ነው ያጠናቀረው።
የድሬዳዋ ፖሊስ በተለይ በአስተዳደሩ ብሔር ተኮር ግጭቶች በተደጋጋሚ በተስተዋለበት
ሁላለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ደበደበኝ ይላል። አማራው ጋር ሲሄድ ፖሊስ ደበደበኝ ይላል። ኦሮሞ ጋር ሲል ፖሊስ ደበደበኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል ሁሉም ጠንካራ ሰው ምንም ማድረግ አይችልም።
የድሬዳዋ ፖሊስ ልክ እንደ ሀረሪ ክልል ፖሊስ ሁሉ በንድፈ ሀሳብና በተግባር የታገሰ የታደሰ ስልጠና እንደሚወስድም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በተቀራራቢ ጊዜ አስታውቀው ነበር።
የሀረርና ድሬዳዋ የፖሊስና ጸጥታ አካላት ጋር ተያይዞ ከአመራርም ጋር ተያይዞ ተጠያቂነት የማረጋገጥ ስራ ተሰርቷል። ሰላምና ጸጥታ መደፍረስ ላይ አስተዋጽኦ የነበራቸውን አካላት አካውንተብል የማድረግ ስራ ተሰርቷል። በሌላ መንገድ የፖሊስ የጸጥታ መዋቅሩ ተጠናክሮ እንዲሄድ ለማድረግ የሚያስችል ስልጠናዎች ተጀምረዋል። ሀረር ላይ የመጀመሪያ ዙር ገብተዋል። ሁለተኛ፣ ሶስተኛ ዙር እያለን እንቀጥላለን። ድሬዳዋም ዝግጅት ተጠናቋል። በዛ መልኩ የጸጥታ ኃይሉ ተጠናክሮ የህግ የበላይነትን እንዲያስከብር ለማድረግ አቅሙን የመገንባት ሂደት ውስጥ ተገብቷል።
በዚሁ መሰረት የአስተዳደሩ የፖሊስ አባላት በሁለት ዙር ተከፍለው እያንዳንዳቸው የአንድ ወር ስልጠና እንዲወስዱ መደረጉን የፖሊስ ኮሚሽኑ ህዝብ ግንኙነት ኃላፊ ዋና ሳጅን ባንታለም ግርማ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል።
የታድሶና በሁለተኛ ዙር የታድሶ ስልጠና ተሰጥቷል። በሶማሌ ብሔራዊ ክልል መንግስት ጅጅጋ የሚገኘው የክልሉ ፖሊስ ማሰልጠኛ ስልጠናዎች ሙሉ ለሙሉ ተሰጥተዋል። በታድሶ ስልጠናው በመጀመሪያ ዙር 605 የፖሊስ አባላቶች ስልጠናውን አጠናቀዋል። በሁለተኛ ዙር ደግሞ 690 የፖሊስ አመራርና አባላቶች ባሳለፍነው እሁድ ተመርቀዋል። ስልጠናውን እንዳጠቃላይ በሁለቱም ዙር ለአንዳንድ ወር ነው የተሰጠው። በዚህ ስልጠና በተለይ የቀለም መስክ ወታደራዊና የክፍል ትምህርቶች በስፋት የተሰጡባቸው ሁኔታቸው ነው ያሉት። በተለይ በክፍል ትምህርቶችን ባሻገር ተጋባዥ መምህራኖች በመምጣት ከሀረማያም ዩኒቨርሲቲ ሌክቸሮችን በመጋበዝ የበለጠ ገለጻዎች የተሰጡበት ነው። ከዋነኛ የቀለም ትምህርቶች ከሰጡ አሰልጣኞች ባሻገር የአካል ብቃትንም መሰረት ያደረጉ ስልጠናዎች በተመሳሳይ በተያዘላቸው መርሃ ግብር የቀን የማታ ጉዞዎችን ጨምሮ መሰናክልና ሌሎች የሰልፍ የመሳሰሉ ስልጠናዎች ተሰጥተዋል።
ፖሊሶች ላለፉት ሁለት ተሯት ስልጠናቸውን በጅጅጋ ከተማ ሲከታተሉ በድሬዳዋ አስተዳደር ሊፈጠር የሚችለውን ጸጥታ ክፍተት እንዳይፈጠር ፌዴራል ፖሊስና መከላከያም የጸጥታ ማስከበሩን ስራ ከድሬዳዋ ፖሊስ ጋር በመተባበር ሲሰሩ ነበር። በድሬዳዋ ፖሊስ ላይ የሚቀርቡ ቅሬታዎችን ለመቅረፍ ግን ከስልጠናው ባሻገር በተቋሙ ላይም ሌሎች የለውጥ ስራዎች ጭምር እየተሰሩ መሆናቸው ዋና ሳጅን ባንታለም ይገልጻሉ።
ህዝብ ያነሳቸው የነበሩ በርካታ ችግሮች እንዳሉ ይታወቃል። እነዛ ችግሮች ደረጃ በደረጃ በአጭር ጊዜ የሚፈቷሉ፣ በረጅም ጊዜ የሚፈቷሉ። ለምሳሌ በአጭር ጊዜ የሚፈቱ የሚታዩ የስነ ምግባርና የአመለካከት ችግሮች በአጭር ጊዜ መፈታት አለባቸው። ነገር ግን የማስፈጸም አቅም ውስንነት ካለ የአቅም ግንባታ ፕሮግራሞች ረጅም ጊዜ የሚወስዱ ይሆናሉ። ልክ በዚሁ ልክ በተለይ ችግሮች ጎልተው የታዩባቸው በግምገማ ችግሮች አሉባቸው ተብሎ የታሰቡ የአመራር ቦታዎች ለውጥ ተደርጓል። በአጫ ቦታም ዝውውርም ቢሆን ማለት ነው። አዳዲስ ተስፋ የጣለባቸው በእውቀትም በአስተሳሰብም ህብረተሰቡን እርካታ ተቋማዊ አገልግሎት ሊሰጡ ይችላሉ ተብሎ የታሰቡ በተለይ ወጣት አመራሮችም ወደፊት የመጡባቸው ሁኔታዎች አሉ። ከዛ ባሻገር ተቋሙ እንደ ተቋም ካለውም ስትራክቸር ጋር ተያይዞ አሁን ላይ አንድ ዋና ኮሚሽነርና ሶስት የዘርፍ ምክትል ኮሚሽነሮች እንደዚሁም ሹመት ተካሂዷል። ስለዚህ እንዳጠቃላይ እንግዲህ እና በፊት ይነሱ የነበሩ ችግሮችን ለመፍታት የተካሄደባቸው ርቀቶች በተለይ በምሳሌነት እነዚህ ማንሳት እንችላለን።
በሌላ በኩል ተቋሙን በልዩ ልዩ ምክንያቶች ለቀው ወይም ተሰናብተው የነበሩና ዳግም በፖሊስነት ማገልገል የሚፈልጉ የቀድሞ የፖሊስ አባላት ስነ ምግባራቸውና የወንጀል ዳራቸው ተጣርተው የተመረጡ 112 አባላት የሁለት ወር ስልጠና በሀረር እየወሰዱ ናቸው ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዝግጅታችን በዚሁ ተጠናቀቀ። ወደ ትግርኛ ቋንቋ ስርጭት እንለፍ። በሰላም ደሩ። Thank you.